ዮናስ በጣም ሚጓዝ ሰው ነው። መጓዝም ብቻ ሳይሆን በጣም ርቆ መሄድ የሚፈልግ ሰው ነው። ግን ርቆ የትም መሄድ ያልቻለ ወደ እግዚአብሔር ሐሳብ ተመልሶ የመጣ ሰው ነውና እግዚአብሔር ለጠፋው ዓለም በጣም ግድ የሚለው አምላክ ነው። ግድ የሚለው አምላክ እንግዲህ እኔና እናንተን በጣም የሚፈልገን ስፍራና ቦታ አለና በዚህ ስፍራ በዚህ ቦታ ላይ እኔና እናንተን እግዚአብሔር ሲያስቀምጠን ያለ ምክንያት አላስቀመጠንም ሁልጊዜ እንደምንለውና አብረን በዚህ መጽሐፍ ውስጥ ያሉትን ነገሮች እንመለከታለን እና እንግዲህ የምንመለከተው ሐሳብ በዚህ በዛሬው ጠዋት የምናየው ሐሳብ ሽሽት ከእግዚአብሔር ነው እና ሽሽት ከእግዚአብሔር የዮናስ መጽሐፍ ምዕራፍ 1 ከ1 እስከ 17 ያለውን ሐሳብ አንድ ላይ እናነባለን። ያመለጠ ነገር ግን ሊደበቅ ያልቻለ ከእግዚአብሔር ሸሽቶ መደበቅ የሚችል ሰው ያለ አይመስለኝም አይደለ? ስለዚህ ሊሸሽ ሞክሯል ግን መደበቅ አልቻለም እና ይሄ መጽሐፍ እንድናይበት በጣም የፈለኩበት መሰረታዊ ምክንያት በጣም ሁልጊዜ በልቤ ውስጥ እንዳለው ላደርግ እንደምፈልገው አትሊስት በየአመቱ አንድ ብሉይ ኪዳን መጽሐፍና አንድ አዲስ ኪዳን መጽሐፍ እንድናይ ያንን አብረን በዚህ ባለንበት ህብረት ውስጥ ባለንበት አጥቢያ ውስጥ እንድናዳብረው በጣም የምፈልገው ነገር ነው እና የእግዚአብሔርን ቃል በጥንቃቄ በማንበብ ከህይወታችን ጋር መዋሃድ እንዲችል ማለት ነው እና የዮናስ መጽሐፍ ምዕራፍ አንድን እናወጣና እንደተለመደው ወንድማችን ጆሲ ያነብልናል ከምዕራፍ አንድ ጀምሮ እስከ መጨረሻ ያለው ሀሳብ እና ተባረክ። እሱ ደግሞ በጣም ስማርት ነው። አለፍ ብሎ ያነበበልን እና ሙሉ አደረገው ታሪኩን ማለት ነው። አይ ኖ የእንትኑ የአንዳንድ ቨርዥኖች እንደዚህ አይነት እንትን አላቸው። ያ የኔ ቨርዥን እና የሱ ቨርዥን የተለያየ ስለሆነ አንዳንዶቻችን እንደዛ ነው እና ወደ ዋናው ሀሳባችን ስንመጣ የዮናስን መጽሐፍ ስንመለከተው እንግዲህ ዮናስ ከማይነር ፕሮፌት ከሚባሉት ወይም ደግሞ ደቂቅ ነው የሚባለው መሰለኝ ባለሳሳት ደቂቅና ታላላቅ የሚባሉ መጽሐፎች ውስጥ አንዱ ነው። ማለትም ታናሽ መጽሐፍ ተብሎ ስለተባለ ያነሰ መልእክት አለው ማለት አይደለም። ግን የተከፋፈለበትና የተቀመጠበት ምክንያት ነው ያንን ነገር የሰጠው እንጂ ያነሰ መልእክት ስላለው አይደለም። እንዲሁ በወፍ በረር ዝም ብሎ ታሪካዊ ዳራውን ወይም ደግሞ በፈረንጅኛው አፍ ባክግራውንዱን ለመስጠት ያህል የነነዌ ከተማ ወይም ደግሞ በዛን ዘመን የነበረችው የአሶራውያን መኖሪያ ነበረች። አሶራውያን የእስራኤላውያን በጣም ክፉ ጠላቶች ናቸው። አሶራውያን በማይቋረጥ መልኩ የእስራኤልን ሕዝብ በጣም ሲገዳደሩና የእስራኤልን ሕዝብ ሲያስጨንቁ የኖሩ ሰዎች ናቸው። የነነዌ ከተማ አሁን ባለው በዚህ ዘመናዊ በሆነው ጂኦግራፊ የሚገኘው በኢራቅ አካባቢ ነው። ያንን ነው አርኪኦሎጂ ጥናት ምርምሮች የሚያሳዩት እና በጣም ሀያል ነች በዛን ዘመን ማለት ነው። እና ሱፐር ፓወር ከሚባሉት መካከል ነበረች ነነዌ በዛን ዘመን በዛን ጊዜ። ህዝቦቿ የዛ ህዝብ ነዋሪ በአማካኝ 120 ሺህ ወይም ከዛም በላይም ሊሆን ይችላል። እምነታቸው ጣዖትን የሚያመልኩ በጣም ደግሞ ክፉና ጨካኞች ናቸው። ማለት ክፉና ጨካኞች ብዬ ስላችሁ የዚህን ታሪክ ባክግራውንድ ስመለከት እነዚህ ሰዎች በሄደው በወረራ የሚይዙትን ከተማ ሲይዙ ጠላቶቻቸውን ምንድን ነው የሚያደርጉት? ከነ ነፍሳቸው ቆዳቸውን ይገፏቸዋል። በጣም የጭካኔያቸው ጥግ ማለት ነው። ከዛ የቤተሰቦቻቸውን የሚይዟቸውን የሚወሯቸውን ከተሞች ከቤተሰቦቻቸው ዋና የሚባሉትን ደግሞ ይወስዱና ወይ እጃቸውን ወይ እግራቸውን ቆርጠው ከዛው ቤተሰብ መካከል ያለ ሰው የነሱን እጅ ይዞ እንዲዞር ይደረጋል። የሰዎችን ጭንቅላት ቆርጠው በየአደባባዩ ላይ ይሰካሉና አሶራውያን መጡ ሲባል በቃ በዛ አካባቢ የነበረ ማህበር በጠቅላላ የሚደርስበትን ፍርሃት ማሰብ ትችላላችሁ። እና በጣም ጭካኔ የሞላቸው ክፋታቸው በጣም የሰማይ ጥግ የደረሰ ነው። ለዚህ ነው እግዚአብሔር የነዚህ ሰዎች ኃጢአት የነነዌ ከተማ ኃጢአት ምን ደርሷል አለ? እኔ ድረስ ደረሰ አለ። መርሳት የሌለብን ነገር ኃጢአት ጽዋ አለው። የሆነ ጊዜ የሆነ ቦታ ላይ ይሞላል። ከሞላ በኋላ እግዚአብሔር በጣም በቃ እንደው ቸርነቱ ምህረቱ ገብቶን ወደርሱ መመለስ ካልቻልን በስተቀር እንወድቃለን ማለት ነው። እንወድቃለን ስላችሁ በደንብ ነው የምንወድቀው። ስለዚህ እግዚአብሔር ለነዚህ ሰዎች መልእክት አለኝ። እንግዲህ ይሄ ታሪክ እንግዲህ የነበረው ማለት የታሪኩ ጽሑፍ ከ 722 ከክርስቶስ ልደት በፊት እስከ 800 ማለት ከ 800 እስከ 722 ባለው የክርስቶስ ከክርስቶስ ልደት በፊት ባለው ጊዜ ውስጥ ያለ ታሪክ ነውና የመጨረሻውን የእስራኤልን ከይሁዳ ጋር የተከፋፈለውን ማለት የሰሜኑን መንግስት እስራኤልን ፈጽመው ያጠፉት አሶራውያኖች ናቸው። በሁለተኛ ነገስት ምዕራፍ 17 ላይ ያንን ታሪክ በደም ማግኔት ይችላልላችሁ። ሁለት ነገር ነው አረለ ተረፈው ከሰለሞን ንግስና በኋላ የሰለሞን ልጅ ነገሰ። የሰለሞን ልጅ ቀንበር ስለበዛባቸው እንዲቀልላቸው ፈለጉ። የሰለሞን ልጅ ደግሞ አይ እኔ ያባቴ ቀንበር የትንሽዋን ጣት የሚያክል ከሆነ እኔ ደግሞ ያውራ ጣት የኔ ያህል ከዛ በላይ ይሆናል የሚል ምክርን ማለት ከቢጤዎቹ ከጓደኞቹ ሰምቶ በእነሱ ላይ ቀንበራ በዛ። ስለዚህ እስራኤል ለሁለት ተከፈለ ማለት ነው። እስራኤል ይሁዳና የእስራኤል 10ሩ ነገድ ለብቻ ሁለቱ። ስለዚህ 10ሩ ነገድ የተደ ቢባል 10ሩ ነገድ ሁለተኛ ነገስ ምራፍ 17 ላይ እዛ ጋር አብቅቶለታል። ስለዚህ እግዚአብሔር ግን በጣም በሚገርም ሁኔታ ኢየሱስ ክርስቶስ የመጣበት ዘር የትኛው ዘር ነው? ይሁዳ ነው አይደለ? ስለዚህ ይሁዳንና ሌላኛውን ባለሳሳት ቢንያም መሰለኝ አይደለ? ይሁዳና ቢንያምን እንዲተርፍ አድርጎታል እግዚአብሔር ልዩ በሆነው ጠበቃ ውስጥ አድርጎ ማለት ነው። ምክንያቱም ያ መስመር የመዳኛ መስመር ስለሆነ ማለት ነው መጠበቅ ነበረበት። ኦኬ መለስ እንበልና የነዚህን የነነዌን የነበሩበትን ሁኔታ የእግዚአብሔር ቃል ወደ ዮናስ መጣ። ስለዚህ ዮናስ ይሄንን መልእክት ይዞ መሄድ ነበረበት። ለማን ሲባል? ለነዚህ ለጨካኙ ሰዎች። አስባችሁታል? ከአሜሪካ አንድ ሰው ተነስተ ኢራን ውስጥ ገብቶ ለአያቶላ መልእክት ሊያቀርብ ሲሄድ እንደማለት ነው። ኢራን ለአሜሪካ ያላትን ጥላቻ በጣም እናውቃለን አይደለ? ስለዚህ እግዚአብሔር ምን ይላል? ተነሳና ሄደህ ለአያቶላ ተመለሱ ይላል ብለህ ንገራቸው። አይ ቲንክ ዮናስ በጣም አስደንግጦታል ነገሩ። ሜቢ አስደንግጦታል ሊሆን ይችላል፣ ወይም ደግሞ እነዚህ ሰዎች ደስ ነው እግዚአብሔር ምህረትም ሊያገኙ የሚችሉትም የሚልም ሐሳብ ሊኖረው ይችላል። የሚገርማችሁ ነገር አሶራውያንን እግዚአብሔር ሆም ብሎ የእስራኤል ህዝብ ከመስመር ሲወጡ የመቅጫ እንትን ዱላም አድርጎ ይጠቀምባቸው ነበር። ኢሳይያስ ምዕራፍ 10 ቁጥር 5 ላይ የቁጣዬ በትር ለሆነ የመቅሰፍቴም ዱላ በእጁ ላለ ለአሶራዊው ብሎ ይናገራል። ኢሳይያስ ምዕራፍ 10 ላይ። ስለዚህ ከመስመር ልክ ሲወጡበት እግዚአብሔር ምን ያደርጋል? አሶራውያንን ይለቅባቸዋል። ወደ ሌላ ማልክት ወደ ሌላ ነገር ልባቸው ዘንበል ሲል ማለት ነው። ስለዚህ በመጻፉ በዚህ ውስጥ የምንመለከተው ነገር ነነዌ የእስራኤል ክፉ ጠላት የሆነ ህዝብ ያለበት የእግዚአብሔር ርህራሄና ምህረት አይገባውም ብለው የሚያስቡ ሰዎች ራሱ በጣም የነበሩበት አይነት ነገር ነው። እና እንግዲህ ለነዚህ ሰዎች ነው መልእክቱን ዮናስ ይዞ የወጣው ማለት ነው። ስለዚህ እግዚአብሔር በህይወታችን እግዚአብሔር እቅድ አለው። እቅዱን እኔና እናንተ አይደለንም ምን ወስነው። ዮናስ የተላከው ወዴት ነው አለን? ወደ ነነዌ ነው። ወደ ነማን ነው ሲባል ወዳም ክፉ ወደ ሆኑት ወደ እስራኤል ጠላቶች ነው። ዮናስ እግዚአብሔር ቃል ወደ እርሱ መጣ ይላል። እኔና እናንተ ወገኖቼ እግዚአብሔር ቃል በእጃችን አለ አይደለ? እግዚአብሔር ቃል በጣም ለኔና ለእናንተ በጣም አመቺ በሆነ ሁኔታ ተሰጥቶናል፣ እጃችን ላይ ተቀምጧል። እግዚአብሔር ቃል በጣም እኛ ለመስማትም ለማድመጥም ግን የምንፈልገው ልክ እንደ ዮናስ በብዛት ለኛ የሚመቸንን መስመር ለመከተል። እግዚአብሔር ቃል ሲመጣለት የመጣለት ዮናስን ወዴት ሂድ ብሎ ነው? ወደዚህ ወደ ነነዌ ሂድ። ተነሳና ወዴት ሂድ አለው? ወደ ነነዌ ሂድ። ተነሳና ስበክ። ገብተህ እኮ በጣም ጮህ ስበክ ነው። ሌላ የእንግሊዝኛ ትርጉሞችን ስትናገሩ ስበክ የሚለው ቃል just loud out cry የሚለው በጣም በቃ ጮህ በዛ ከተማ ውስጥ ገብተህ እሪ በል። ወዴት መሄድ እንዳለበት ምን ማድረግ እንዳለበት የእግዚአብሔር ዓላማ እንዴና እናንተ አሁን በዚህ ባለንበት ስፍራና ቦታ ላይ ባጋጣሚ ያለን ሰዎች አይደለንም አይደለ? ያንን እናምናለን። እግዚአብሔር ባጋጣሚ ያስቀመጠን ሰዎች ካልሆነን እግዚአብሔር ዓላማ አለው በህይወታችን ውስጥ። አሁን ትልቁ ጥያቄ የኔና የናንተ የልብ ፍላጎትና እግዚአብሔር ሊለን የሚፈልገው ነገር ተገናኝቷል ወይ? ከእግዚአብሔር ሐሳብ ጋር ተገናኝተናል ወይ? ዮናስ እግዚአብሔርን ፈቃድ ምን እንደሆነ መፈተሽም መለየትም ያቃተው ሰው አይደለም። ምክንያቱም እግዚአብሔር ቃል መጥቶለታል። እግዚአብሔር ቃል ሲመጣለት ዮናስ ነብይ ነው። ነብይነቱ እግዚአብሔር ቃል ምን እንደሆነ ለይቶ ያውቃል። ያ የተቀበለው ቃል በርግጠኝነት ከእግዚአብሔር የመጣ ቃል ነው። ዮናስ ያወቀውን ነገር ላለ መታዘዝ ምንም አላስቸገረውም አይደል? እግዚአብሔር ሂድ ያለው ቦታ አለ። እሱ ግን ሄደ ወዴት ነው? ወደ ተቃራኒ ነው አይደል? በጣም በብዛት እኔና እናንተ ከእግዚአብሔር ጋር ያለን ሙግት እንደዛ አይመስላችሁም? አንዳንድ ጊዜ በጣም እግዚአብሔር እንድንቀደስለት ይፈልጋል አይደል? በጣም እንድንቀደስለት እየፈለገ እኔና እናንተ የተቃራኒውን ነው የምንሄደው። አንደበታችን እንድንገዛለት ይፈልጋል። የኔና የናንተ እያወቅን እኮ ነው ወገኖች። አንዳንድ ጊዜ እግዚአብሔርን ሐሳብ አገኘ ነው ማለት ፈቃዱን ለማድረግ ዋስትና ነው ማለት አይደለም። ምክንያቱም የእግዚአብሔርን ፈቃድ ለማድረግ ውሳኔንም ዋጋ ለመክፈልም ፈቃደኝነትን ይፈልጋል። አይ ውሳኔም ይፈልጋል ዋጋ ለመክፈልም ፈቃደኝነት ይፈልጋል ማለት መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ባይምሯችሁ መታደስ ተለወጡ። ያልተለወጠ አይምሮ እግዚአብሔርን ፈቃድ ፈትሾ ማየት አይችልም። እግዚአብሔርን ፈቃድ ፈትሸን ለና የምንችልበት ማንነት ከሌለን እግዚአብሔርን ፈቃድ ዋጋ የሚጠይቀውን ነገር ለማድረግ ፈቃደኞችም አይደለንም። አንዳንድ ሁኔታዎቻችን በጣም ዋጋ የሚያስከፍሉ ናቸው። እግዚአብሔር የሚለው ነገር ምንድነው? እሱ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ በርሷ ላይ ስበክ። ታላቅ ከተማ ነች እቺ ከተማ። እንደሆነ ባክግራውንዱን አላብዛባችሁ ብዬ እንጂ የንግድም ሴንተር ነች። በጣም ንግድ ያለባት ብዙ የዓለም ሰዎች ወደዛ ስፍራ ላይ መጥተው፣ ምክንያቱም ሃያል ስለሆነች ያሉ ንግዶች ሁሉ በደንብ አድርገው ተሳልጠው ይሄዳሉ። በደንብ የሚከናወኑበት ቦታ ነው። ስለዚህ ይሄንን እንግዲህ ከተማ ሄዶ በዛ ስፍራ ላይ መስበክ ነበረበት። ወገኖቼ ለነዚህ ለሚጠፉት ሰዎች እግዚአብሔር በጣም ግድ እንዲለው ፈለገ። በዙሪያችን ያሉ ሰዎች፣ በዙሪያችን ያሉ አንዳንድ የምናቃቸው እኔና እናንተ በጣም ግድ ብሎን የክርስቶስን እውነት የክርስቶስን ወንጌል ልንነግራቸው የሚገቡ የእነዚህ ሰዎች ኃጢአት እንደ ሰዶምና ገሞራ ኃጢአት ወደ ሰማይ ደርሷል ይላል። ቅድም እንዳልኩት የነነዌ ከተማ በጣም ስልጣኔ ያላት ታላቅ ከተማ ነች። ሰዎች ሜቢ ሄደው ሲያዩት ልክ አስቡት እንግዲህ ኒውዮርክ ከተማ ውስጥ ገብታችሁ የምታዩት ነገር በጣም ነው የሚያስደምመው አይደለ? ታላቅ የሚያስብል ባጭሩ አሜሪካን ሀገር ትልቅ ሀገር ነው አይደለ? ግን የሀገሩ ታላቅና ትልቅ ገናና መሆን የሚኖሩትን የክፋትና የአመጽ ኑሮ ሊከልለው አልቻል። የትኛውንም ያክል ትልቅ የሚባል ጥግ ላይ የደረሰ ማንነት እግዚአብሔር የሚመለከተውን የውስጥ ማንነታችንን ሊከልለው አይችልም። እንደ ታላቅነቷ እንደ ስልጣኔዋ በጣም ነውሯን ግን መደበቅ አልቻለችም። እግዚአብሔር የማያየው የማይመለከተው ማንነት የለም። እንግዲህ አስቡት ዮናስ የተላከው ሂድ የተባለበት መንገድ ርቀቱ እንዲሁ ዝም ብለን እኔ ከማጥኛዬ ያገኘሁት ነገር ምንድነው? እሱ ርቀቱ 550 ማይል ነው። እሱ ካለበት ከነበረበት ከተማ ወደ ነነዌ ቢሄድ ማለት ነው። ወዴት ነው ሄደ የሚለው? ወደ ተርሴስ። ተርሴስ ማለት አሁን ባለንበት ዘመን ስፔን እንደማለት ነው። እና በጣም ተቃራኒውን ነው የሚሄደው። ርቀቱ ደግሞ 2500 ማይል ነው። 550 ማይል ወደ 2500 ማይል ቀይሮ ማለት ነው። ማለት አሁን በጣም ልንጠይቀው የሚገባን ነገር እግዚአብሔር እንድናደርገው የሚፈልገውን ነገር ዋጋ ከፍለን ብናደርግ ነው የሚሻለው ወይንስ አጓጉል መንገድ ሄደን ዋጋ አስከፍሎን መመለስ ነው ያለብን። በዛን ዘመን በነበረው በተለምዶ በነበረው ታሪክ ባህር ላይ መጓዝ ሰዎች አይፈልጉም። ምክንያቱም ባህር ላይ ያሉ ነገሮች በጣም አደገኞች ስለሆኑ ማለት ነው። ነገር ግን ዮናስ ያደረገው ነገር ምንድነው? እሱ ቁጥር 3 ላይ ስትመለከቱ ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ ይላል። ወደ ተርሴስም የምትልፍ መርከብ አገኘ፣ ከእግዚአብሔር ፊት ኮብልሎ ከነርሱ ጋር ተርሴስ ይሄድ ዘንድ ዋጋ ሰጥቶ። እስኪ ዋጋ ሰጥቶ ብርኝ እስቲ። ሰው ከእግዚአብሔር ለመሸሽ ዋጋ ሰጥቶ ይሄዳል? ዋጋ ሰጥቶ ምን አደረገ ይላል? ኮበለለ። አት ከእንደዚህ አይነት በጣም መሸሽና መራቅ እግዚአብሔር ይጠብቀን ወገኖች። ዋጋ ሰጥቶ ምን አደረገ? ሸሸ። አንዳንድ ሁኔታዎቻችንን ወገኖች እንመርምራቸው፣ እንፈትሻቸው። በጣም ምንሄድበትን መስመር የእውነት ከእግዚአብሔር ሐሳብና ፈቃድ ጋር የሚሄድበት ነው ወይ? ሌላው የሚገርመው ነገር ዮናስ ለመኮብለል በተነሳ ጊዜ ስትመለከቱት ወደ ኢዮጴ ወረደ ይላል። ከዛም ወዲያውም ደግሞ ወረደ። ወዴት? ወደ ተርሴስ ወረደ ይላል። ሰው ከመውረድ ወደ መውረድ ማለት ነው። የዘመናችን ነቢያቶች እኮ ከከፍታ ወደ ከፍታ አላለም ይሉት። እሱ ደግሞ በጣም እውነተኛ ነቢይ ሆኖ ግን ካለበት ማንነት ከመውረድ ወደ መውረድ። ከዛ ደግሞ ሶስተኛውም ደግሞ ወደ ታችኛው ወደ መርከቢቱ ወደ ታችኛው ክፍል ወርዶ ይላል። ከዛ ደግሞ ልክ ቀደም የሁለተኛው ምዕራፍ ቁጥር 1 እስከ 3 ላይ አሳው ደግሞ ውጦት እኮ ወደ ታች ወደ ጥልቁ ደግሞ ወረደ ይላል። ማለት ከእግዚአብሔር ሐሳብ ሰው ርቆ የትኛውንም ያክል ከፍ ያለ ስፍራ የሚመስል ቦታ ላይ ብንገኝ ወገኖች እየወረድን እንጂ እየወጣን አይደለን። በጣም አንሳሳብ። አይ የተሳካ የተከናወነ ምናምን የሚባሉ ነገሮች ያሉ የሚመስሉ ነገሮች ከእግዚአብሔር ፈቃድና ሐሳብ ውጪ ወጥተን በዛው ውስጥ መኖር አንችልም። ከእግዚአብሔር ልንሸሽ እንሞክር ይሆናል፣ ነገር ግን ከርሱ ልናመልጥ አንችልም። አረለ በሲኦልም በወረድኩኝ ጊዜ አለ አንተ ቤት አለ የንስር ክንፍ ይዤ አግኝቼ ደግሞ ወደ ሰማይ በወጣሁኝ ጊዜ አንተ ቤት አለ። የትኛውንም የምድር ስፍራ ጠርዝ ጫፍ አለ የትኛውንም ህዋ የሚባለው በቃ ይሄ እኛ የማንደርስበት ወደዛ እንኳን ርቆ የሚሄድ መሳፈሪያ ብናገኝ ማለት ነው። መሳፈሪያ ብናገኝ ከእግዚአብሔር በጣም ልንርቅ አንችልም ወገኖች። በጣም ከእግዚአብሔር ለመሸሽ የምትታገሉ ወገኖች አላችሁ። በጣም እውነቱን ልንገራችሁ፣ በየትኛውም አይነት መልኩ ልትሸሹ አትችሉ። በቃ ልታመልጡ አትችሉ። ማለት በእግዚአብሔር ሐሳብ ውስጥ እግዚአብሔር የሚያዋጣው መንገድ ዋጋ ቢያስከፍለንም የሚያዋጣው መንገድ ከእርሱ ጋር መስማማት ይሻላል። ወገኖች ዮናስ በጣም የሄደበት መንገድ አንዳንድ ጊዜ ኃጢአት ከምናስበው በላይ ብዙ ርቀት ይዞን ይሄዳል። ማለት እግዚአብሔር በቸርነቱ የዮማውስን መንገደኞች ጌታ ተከትሎ እንደመለሳቸው ይመልሰናል እንጂ በጣም ርቀን እንሄዳለን። ኃጢአት ከምናስበው በላይ ጣም ቀይ ደርሳለሁ ብለን በምንለው አይነት ሁኔታ ውስጥ ገብተን ያዘገየናል። ኃጢአት አርቆ ይዞ ይሄደናል፣ ይወስደናል፣ ያዘገየናል። በጣም አይ ብዙም አያስከፍለኝም ብለን የምንለውን ዋጋ ከዛ ከገመት ነው በላይ ዋጋ እንድንከፍል ያደርገናል። ዳንዴ በጣም ለምንወስዳቸው ለምናደርጋቸው የተሳሳቱ ምርጫዎቻችን የምንከፍለው ዋጋ በጣም ውድ ነው። ክፍያው በጣም እዚህ አሜሪካን ሀገር ያለ ይሄ ብድር የሚሰጡበት ቦታ አለ። እስከ 600 ኢንተረስት ሬት ድረስ የሚሰጥ ሎን ሻርክ ይሉታል እዚህ ሀገር። እና ታይትል ሎን ነው የሚባለው አይደለ? ታይትል ሎን ይባላል። እና እዛ ሄደው ሰዎች ደሞዛቸው ነው አሁን ደሞዛቸው 15 ቀን በኋላ ነው ወይ ደግሞ ከአንድ ሳምንት በኋላ ነው ደሞዛቸውን አስቀድመው ለመውሰድ ሄደው ከዛ ገንዘብ ይወስዳሉ። እና የገዛ ደሞዛቸውን ወስደው በዛ ደሞዛቸው ላይ እስከ 600% ድረስ ማለት በጣም የተጋነነ ቁጥር ይመስላል አይደለ? ልክ አንዳንድ ጊዜ እንደዛ ነው። በጣም የኛ የሆነውን ነገር በጊዜውና በሰዓቱ ልንደርስበት ስንች ከዛ ውጪ መስመር ይዘን سنሄድና سنገኝ የሚያስከፍለን ዋጋ በጣም ውድ ነው። ወገኖቼ በእግዚአብሔር መንገድ ከሄድን እሱ ራሱ ዋጋውን ከፍሎ ወዳሰበው ስፍራ ያደርሰናል። በማን መንገድ ከሄድን? በእግዚአብሔር መንገድ ከሄድን። ጳውሎስን መንገድ ላይ ዮሐንስ የሐዋርያት ሥራ ምዕራፍ 9 ላይ ጌታ ፊት ለፊት ተገናኘው አይደለ? ጳውሎስ ቅናት ነበረው ለማን ሲባል? ለእግዚአብሔር። ጳውሎስ የነበረው ቅናት ለእግዚአብሔር ሆኖ ይያለ ቅናቱ ግን የተሳሳተ ነበር። አረለ የእስራኤል አምላክ ሕያው የሆነው እግዚአብሔር ያዘጋጀውን ማዳን የሚገዳደር። ስለዚህ ጌታ መጥቶ ምን አለው? የሞብጊያውን ብረት ብትቃወም ምን ያደርጋል አለው? ይብስብሃል። ማለትም ከዛ ተቃራኒ ብትሄድ ይብስብሃል። ጳውሎስ ግን ከእግዚአብሔር ጋር በመስማማት በእግዚአብሔር ሐሳብ ውስጥ በመገኘት ምንም እንኳን ዋጋን ቢከፍል ነገር ግን ለጳውሎስ ያ ሁሉ ምን ነበር? ክብር ነበር። ወገኖች ኢየሱስ ክርስቶስ እዳችንን ከፍሎልናል። ኢየሱስ ክርስቶስ ያልሆነልን ነገር የለም። ወገኖች የእግዚአብሔር ሐሳብ ኔና እናንተን ወደ እርሱ እንድንጠጋ እንድንገኝ ሲያደርገን የትኛውንም ያክል በእኛ ጥረት በእኛ ማንነት የሚሰራ ነገር የለም ማለት እንደዛ አይነት ነገር የለም። ነገር ግን እግዚአብሔር በሕይወታችን ውስጥ እቅድ አለው፣ ሐሳብ አለው። ያ እቅድና ያ ሐሳቡ ግን እንደምናስበው በጣም የተመቸ አይደለም። አሁን ምራፉ ላይ سنመለከት የዮናስን ሕይወት سنመለከተው ቁጥር 1 እስከ 3 ባለው ሐሳብ ውስጥ በጣም እሱ ከሚያስበው የተቃራኒ አቅጣጫ ነበር ነገሮች እየሄዱ ያሉት። እግዚአብሔር የሕይወታችን ዋና ባለቤት ነው ወገኖቼ። ከቁጥር 4 እስከ 12 ባለው ሐሳብ ውስጥ የምናየው ያንን ነው። እንግዲህ እግዚአብሔር በእቅዱና በሐሳቡ ሲያስገባን ከምቾት ክልላችን ያወጣናል። አሁን ትልቁ ነገር ለዛ ነገር ተዘጋጅተናል ወይ? እግዚአብሔር የሱን ሐሳብ አላማ በሕይወታችን ውስጥ እንድናስተናግድ ሲፈልግ በምቾት ክልላችን ውስጥ ሆነን ሳይሆን ከምቾት ክልላችን ያወጣናል። እግዚአብሔር ሐሳቡን በሕይወታችን ሊበፈጸም ለማድረግ ባለቤት ስለሆነን ይህን ያደርጋል። የዮናስ ምዕራፍ 1 ከቁጥር 4 ላይ እግዚአብሔርም አለ በባህሩ ላይ ታላቅ ነፋስን ላከ፣ ከባድ ማዕበልም ተነስቶ መርከቢቱን አንገላታት፣ ልትሰበርም ተቃረበች። እግዚአብሔር የሁሉም ባለቤት ነው አይደል? እግዚአብሔር ይገድላልም ያድናልም። ሐናን ይህን ጸሎት የጸለየችው አይደለ? ስለዚህ እግዚአብሔር የሁሉም ነገር ባለቤት ከሆነ መስመሩንና አቅጣጫውን ስንስት በእውነት እኛን ለመመለስ እኛን ለማንቃት እግዚአብሔር የሚጠቀመው ነገር አለ። እግዚአብሔር ለፈቃዳችን አሳልፎ አይስጥ። ይህን በጣም ሁልጊዜ እንጸልይ ወገኖች። እግዚአብሔር ለፈቃዳችን አሳልፎ አይስጥን። በየትኛውም ነገር ውስጥ የሱን ሐሳብ በሕይወታችን ውስጥ ለማስተናገድ ከሱ ሐሳብ ጋር እንድንስማማ የትኛውንም ነገር ያምጣ መስማት እንድንችል ማለት ነው። ይሄ ማዕበል እግዚአብሔር ሲልከው ዮናስንም ለማጥፋት አይደለም፣ አብረውትም ያሉትንም ለማጥፋት አይደለም አይደለ? ዮናስ ግን መመለስ ነበረበት። ስለዚህ ሽሽቱ ከማን ነበረ? ከእግዚአብሔር ነበረ። ሊያመልጥ ፈልጓል፣ ነገር ግን ሊደበቅ አልቻለም። ስለዚህ እግዚአብሔር ይሄንን አውሎ ንፋስ ይሄንን ወጀብ በማምጣት የዮናስን ትኩረት እግዚአብሔር ስቦት ነበር። እግዚአብሔር የወጀቡም ያውሎ ንፋሱም ባለቤት ነው። ምሳሌ ምዕራፍ 30 ላይ ምን ብሎ ይናገራል? ወደ ሰማይ የወጣ የወረደስ ማን ነው? ንፋስን በእጁ ሰብስቦ ያያዘ ማን ነው? ውሆችንስ በመጎናጸፊያው የጠቀለለ ማን ነው? የምድርን ዳርቻዎች ሁሉ የወሰነው ማን ነው? ሌላ ቦታ ላይ ምን ይላል? ንፋሳትን ከመዛግብት የምታወጣ ብሎ ይለዋል። ታዲያ ይሄ የእግዚአብሔር ሉዓላዊነት የእግዚአብሔር ታላቅነት አይደል? ኢዮብን ያለው ነገር ምንድነው? እሱ እስኪ ለመሆኑ አለ እቅዴን ያለ ጥበብ የሚናገር ማን ነው ብሎ እስኪ ተናገር ወገብህን ታጠቅ ይለዋል አይደል? የኢዮብ ጥያቄ ምን ነበር? ይሄ ሁሉ ጣጣ ይደረሰብኝ ምን ሆኜ ነው አይነት ነገር ነበርና እንደው ዳኛ ቢኖርና እኔና እግዚአብሔር በጣም በዛ ስፍራ ላይ ብንቆም ብንወያይ ያለ ማለት ኢዮብ በሐሳቡ ትክክል ሊሆን ይችላል። ነገር ግን የኢዮብ መጽሐፍ ምዕራፍ 38 ላይ እግዚአብሔር መጣና እስኪና በፊቴ ቁም አይደል? ከዛ በኋላ ይሄንን እነዚህን ነገሮች የሰራ ማን ነው? ኦሪዮን የሚባለውንስ የባህር አውሬ የፈጠረው ማን ነው? ጉማሬን ራሱ መያዝ ትችላለ ሆይ ብሎ ይጠይቀው። እግዚአብሔር በእውነት እንድንመለስለት የሱ የሆነውን ሐሳብ እንድናገኝለት የትኛውንም ነገር ይጠቀም። አሜን። ፈቃደኞች ነን? በጣም ብዙ የምንሰማቸው ነገሮች ከዛ ጋር የሚስማሙ አይደሉም አይደለ? በተለይ ይሄ የዘመኑ ሃይፐር የሆነው አጓጉል ካሪዝማቲክ የሆነ መንፈሳዊነት ሰዎች ከእግዚአብሔር ሐሳብ ጋር እንዲኖሩ ሳይሆን እግዚአብሔር የሚባለው አምላክ ለነሱ ሐሳብ እንዲቆምላቸው ነው የሚፈልጉት። በጣም ደሞ አስቸጋሪ ነው አይሆንም። ማለት እግዚአብሔር የሰማይና የምድር ባለቤት ከሆነ እቅድ ካለው አላማ ካለው የባህሩም የወብሱም የሁሉም ነገር አዛዥ ከሆነ እኔና እናንተንም ወደ ሐሳቡ ወደ አላማ ወደ እቅዱ እግዚአብሔር ያመጣ ዘንድ የሚጠቀምበት መንገድ አለ። ወገኖቼ ይሄ ወጀብና አውሎ ንፋስ ዮናስን እንዲገኝ ወደሚፈለገው ቦታና ስፍራ እንዲመለስ ማመላከቻ ነበር። በቃ አንዳንዴ መንገዱንም ይዘጋዋል፣ የምንሄድበትን አቅጣጫ ያስቀይረናል። አሁን ትልቁ ጥያቄ እግዚአብሔር እኔና እናንተን ወደሚፈልገው አቅጣጫ እንዲመራ የሱን መንገድ ቢጠቀም ምን እንደሆነ አላቀም። እኔም አላቀም እናንተም አታቁም። ግን የሱን መንገድ ቢጠቀም ፈቃደኞች ነን ወይ ለመመለስ? በጣም ዮናስ በጣም ከህብረት ርቆ ታዩታላችሁ አይደለ? አንዳንድ ጊዜ በጣም ከእግዚአብሔር ሐሳብ ወጥተን ስንገኝ በጣም ልንገኝበት የሚገባ ስፍራ መኖር ይያለ የማንገኝበት ቦታ ላይ እንገኛለን። ከእግዚአብሔር ማንነት ስንርቅ ከዛ ህብረት እየራቅን እንገኛለን። እነዚህ መርከበኞች በጣም የገቡበት መከራ የዮናስ ጣጣ ነው። የአሜዚንግ ግሬስን ዝማሬ የዘመረው ጆን ኒውተን ይባላል እና በባርነት ንግድ ላይ የተሰማራ ሰው ነበረ ጆን ኒውተን ታሪኩ ማለት ነው። እና ይሄ ሰው በጣም ከአፍሪካ እየሄደ ባሮችን ይዞ ወደ ዩሮፕ እና ወደ ተለያዩ ቦታዎች እያመጣ ይነግድ ነበር። ተመሳሳይ ክስተትና ታሪክ በሰው ህይወት ውስጥ ይከሰታል። የነበረበት መርከብ በትልቅ ማዕበልና አውሎ ንፋስ ተናወጠ። ከዛ የመርከቡ ካፒቴን ለነዚህ መርከብ ላይ ላሉ ለነጋዴዎች የጠየቀው ጥያቄ ምንድነው? በመካከላችን ዮናስ አለ ወይ የሚል ጥያቄ ነው። እውነተኛ ታሪክ ነው የምነግራችሁ። ዮናስ አለ ወይ? እና ሊቋቋሙት የሚችሉት ማዕበል አልነበረም የነበረው። ጆን ኒውተን እዛው መርከቡ ላይ እያለ የጸለየው ጸሎት ምንድነው? በሰላም ወደ ደረቁ ምድር ካደረስከኝ ከዚህ በኋላ አንተን ብቻ አገለግላለሁ አመልካለሁ ብሎ ቃል ገባ ማለት ነው። እግዚአብሔርም ረዳው፣ ወደዛ ወደ ወደቡ ደረሰ። ይሄ አስገራሚው ጸጋ የሚባለው አሜዚንግ ግሬስ የሚለውን ዝማሬ ማለት ነው፣ እሱን ዝማሬ ዘመረ። ከዛ በኋላ ጆን ኒውተን የባሪያ ንግድ የሚባለውን ነገር አቆመ። ወገኖች፣ ወጀብና ማዕበሉ ለቁጣ ሳይሆን ለማረሚያነት ይመጣል። የሰማይ አባት እርሱን የሚወዱትንና እርሱን የሚያገለግሉትን ባሪያዎች እንዲሁ ባሉበት የኃጢአት ማንነትና የተሳሳተ መንገድና ጉዞ ውስጥ አይተዋቸው። ዳዊት የዚህ ህይወት ጉዳይ በጣም ካሳሰባቸው ሰዎች መካከል እርሱ ነበር። ዳዊት በመዝሙር 32 ላይ መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው፣ እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ፣ በቀንና በሌሊት እጅግ ከብዳብኛለችና፣ እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ለአንተ አስታወስኩ፣ በደሌም አልሸፈንኩትም። እግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውህልኝ። ኃጢአታችንን ብንናዘዝ ከኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ማለት እግዚአብሔር እንዲሁ አልተወንም። ስንመለስ የሚመልስና እርሱም የሚመለስልን አምላክ ነው ያለ። ወደ እርሱ ተጠግተን የማናሸንፈው ወደ እርሱ ስም ደግሞ ቀርበን የማንወጣው አዘቅትና አስቸጋሪ የህይወት ሁኔታ የለንም። ምሳሌ ምዕራፍ 18 ላይ የእግዚአብሔርን ስም ጽኑ ግንብ ነው፣ ጻድቅ ወደ እርሱ በመሮጥ ተገን ያገኝበታል። የጠፋው ልጅ ታሪክ ስንመለከት የጠፋው ልጅ ታሪክ የሚያሳየን ያንን ነው አይደለ? እራበው ይላል አይደለ? በቃ ተራበ። ስለዚህ የተራበ ጊዜ ትዝ ያለው ነገር የአባቱ ቤት ነው። ወደ አባቱ ቤት ልቡ መመለስ ነበረበት። እግዚአብሔር ሁልጊዜ ያለማቋረጥ በህይወታችን ውስጥ አለ። ከ13 እስከ 16 ባለው ሐሳብ ውስጥ የምንመለከተው ያንን ነው። ይሄ እግዚአብሔር ባለማቋረጥ ማለትም የዮናስ እያንዳንዱ የህይወት አካሄድ ውስጥ ነበረ። ሚገርመው ነገር ቁጥር 13 ላይ ሰዎቹ ግን አለ ባላቸው ኃይል እየቀዘፉ ወደ የብስ ለመጠጋት ሞከሩ። ይሁን እንጂ አልቻሉም። ባህሩ የባስ ይናወጥ ነበር። ስለዚህ ዮናስ በጣም ሊመለስ እግዚአብሔር ፈልጎ ነበር። የሚመለስበትን መንገድ ደግሞ እግዚአብሔር ብቻ ነው የሚያውቀው። እነዚህ ባለመርከቦች አስቡት እንግዲህ አንድን ዕብራዊ ለማዳን በጣም ጥረት ያደርጋሉ። ነገር ግን የነሱ ራሱ የመጥፊያ መንገድ ሊሆንባቸው ነበር። እነዚህ ሰዎች በርግጥም የገባቸው ነገር ምንድነው? እሱ እግዚአብሔር የሚመለክ አምላክ መሆኑ ገብቷቸዋል። ዮናስ ወደ ነነዌ ለመሄድ ማምለጫ ይፈልግ ነበር። ነገር ግን እግዚአብሔር መንገዱን ወደ ነነዌ ላለመሄድ ማምለጫ ይፈልግ ነበር። ነገር ግን እግዚአብሔር መንገዱን ዘጋበት። ስለዚህ ምንም እንኳን ዮናስ ከእግዚአብሔር ተልእኮ ውጭ ሆኖ ቢገኝም የእግዚአብሔር ተልእኮ ግን ሲቀጥል እናያለን። አይደል? አንዳንድ ጊዜ በጣም እግዚአብሔር ስራውን ለመስራት ይፈልጋል። አይደል? አንዳንዴ በመንፈሳዊ ጉዞ ውስጥ በጣም የሆነ ብስለት ሲጎድለን እኛ ከሌለን ሰማይ ምድሩ ምናም የሚዘጋ አይነት ነገር መስሎ የሚሰማን ስሜት አለ አይደል? በቃ ወይ ሰማዩ ይዘጋል አይነት ነገር። ግን ላችሁም እግዚአብሔር ስለሚወደን ምህረቱ ስለበዛ ብቻ ነው እኔና እናንተን እድል የሰጠን። እግዚአብሔርን በማገልገላችን በፊቱ በመገኘታችን ህብረት በማድረጋችን እነዚህ ሰዎች እግዚአብሔርን የማያውቁ ነገር ግን እግዚአብሔርን ፈሩ ብሎ ይላል። ወገኖች እግዚአብሔር በእኛ የጀመረው ነገር ካለ እስከ ፍጻሜ ያደርሰዋል። ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ በእናንተ መልካምን ስራ የጀመረ እርሱ እስከ ክርስቶስ ቀን ድረስ ከፍጻሜው እንደሚያደርሰው እርግጠኛ ነኝ። እግዚአብሔር በእውነት ጸጋው በቂ አይደለም ልንል አንችልም። እግዚአብሔር ጸጋው በጣም በቂ ነው። ከእግዚአብሔር ለማምለጥ መሞከር በአብዛኛው ወደ ህይወታችን መናወጥ እንዲመጣ በጣም አለመርካት አላል ውጤታማ ይሄ መሆን በጣም እንፈልጋለን። ነገር ግን ከእግዚአብሔር ሐሳብ ጋር በጣም ካለመገናኘታችን የተነሳ በጣም የምንገኝበት ሁኔታ አለ። ነገር ግን ለእግዚአብሔር እጅ መስጠት የሚያዋጣው ያ ነው። ተማርክ ያለው አይደለ? እንደዛ ሚል ዝማሬ አለ። ሐሳቤን ለመጠቅለል ያክል ለመጣልን ቃል ታዛዥ እንሆን ዘንድ ዮናስ በጣም ያሳስበናል። የእግዚአብሔርን እቅድ በሕይወታችን በቃሉ አማካኝነት እናገኘዋለን። የእግዚአብሔር ቃል በእጃችን አለ። በሽሽት እንደራቅን ልናስብ እንችላለን። ነገር ግን ከእግዚአብሔር አናመልጥም። ሕይወታችን ዋናው ባለቤት እግዚአብሔር ነው። አሜን። የእግዚአብሔር ትኩረት ከእኛ ተለይቶ አያውቅም። ወገኖቼ እግዚአብሔር አሁንም ትኩረቱ በእኛ ላይ አለ። እግዚአብሔር የእሱ ጸጋ በጣም በቂ ነው። የደከመ ማንነት ቢኖረን ልናሸንፍ የምንችልበት ዙፋን ክፍት የሆነ በር አለ። ወደዛ ዙፋን ተጠግተን ራሳችንን ዝቅ ባደረግን ቁጥር እግዚአብሔር ጸጋ በበቂ ለኛ ለናንተ ይሰጠናል። ስለዚህ ወገኖች እግዚአብሔር በእውነት የምንሸሸበት ነገር ካለ ቆም ብለን እንድናስብ፣ ከሐሳቡ ጋር እንድንስማማ፣ ለቃሉ ከእርሱ ጋር ላለን ግንኙነት ለዛ ነገር እንድንበረታ